ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 9 2014 ዓ.ም ተመረጥ ዝግጅታችን ጀመረ። በአፍሪካ እየጨመረ የመጣውን እንደ ዝንጀሮ ፈንጣጣና ኢቦላ ያሉ ከእንስሳት ወደ ሰው የሚተላለፉ ገዳይ በሽታዎችን መዛመት ለመግታት እርምጃ ይወሰድ ዘንድ የዓለም የጤና ድርጅት ጥሪ አቀረበ። ኤርትራ የሚገኙ የሶማሊያ ወታደሮች ወደ ሀገራቸው እንደሚመለሱ ፕሬዝዳንቱ ቃል ገቡ። በሁለቱ ወለጋ ዞኖች ከጭፍጨፋ የተረፉት እርዳታ እየጠየቁ ነው። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ ዝግጅታችን ይዘነላችኋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤናችሁልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የሱዳን ባለስልጣናት ከኢትዮጵያ አዋሳኝ ድንበር አቅራቢያ ብሉ ናይል በሚባለው የሀገሪቱ ግዛት ምስራቃዊ ክፍል በሚገኙ ሁለት ከተሞች ላይ የሰዓት ላፊ ማወጃቸውን ሮይተርስ ዘገበ። የሰዓት ላፊ ገደቡ የወጣው ባለፉት በርካታ ቀናት በኢትዮጵያና ሱዳን ድንበር አቅራቢያ በሚገኙ ነዋሪዎች መካከል 31 ሰዎች የሞቱበትና 39 የቆሰሉበት ግጭት ከተካሄደ በኋላ መሆኑን ዘገባው አመልክቷል። ግጭቱ ወደ ሌሎች በርካታ ከተሞች መሸጋገሩና 16 መደብሮች መውደማቸውን የብሉ ናይል ክልል መንግስት ባወጣው መግለጫ ያመለከተ ሲሆን በዳሚዝንና ሮሴረዝ በተባሉት ሁለቱ ከተሞች የምሽት ሰዓት ላፊ መታወጁን አስታውቋል። ደቡብ ሱዳን መሰረታዊ የለውጥ ተአድሶ መስፈርቶችን ማሟላት አልቻለችም በሚል ዩናይትድ ስቴትስ በደቡብ ሱዳን የሰላም ሂደቱን የሚከታተል ተቆጣጣሪ አካሏን ማውጣቷን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትናንት አርብ ባወጣው መግለጫ አስታውቋል። እንደ አውሮፓ አቆጣጠር ከ2013 እስከ 2018 ባለው ጊዜ ውስጥ 400 ሺህ ሰዎች የሞቱበትን ግጭት ተከትሎ ተቀናቃኞቹ መሪዎች ፕሬዝዳንት ሳልቫኪር እና ምክትል ፕሬዝዳንት ሪክ ማቻር ከሁለት ዓመት በፊት የጥምር መንግስት ለማቋቋም ከተስማሙ በኋላ እንኳን የደቡብ ሱዳን አሁን እጅግ አደገኛ የሆነ አለመረጋጋት ውስጥ ትገኛለች ሲል መግለጫው አመልክቷል። ለሽግግር የታለመው ጊዜ እንደ አውሮፓ አቆጣጠር የካቲት 2023 የሚያበቃ ቢሆንም ቋሚ ህገ መንግስቱን ማርቀቅ ጨምሮ ከወዲሁ መሟላት የሚገባቸው የስምምነቱ ቁልፍ ድንጋጌዎች አልተሟሉም ሲል የሚኒስቴሩ መግለጫ ገልጿል። የደቡብ ሱዳን መሪዎች የሰላም ሂደቱን የሚቆጣጠረው የሃካል የሚሰጠውን ድጋፍ ለመጠቀም ራሳቸውን ሙሉ ለሙሉ አላዘጋጁም፣ አስፈላጊዎቹን የለውጥ ማሻሻያዎች ለማድረግ የፖለቲካ ፈቃደኝነታቸውን አላሳዩም ሲል የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አስታውቀዋል። ሌሎችን የፋይናንስ ድጋፎችን በመስጠትና የተባበሩት መንግስታት በደቡብ ሱዳን ውስጥ ያሉትን ተልእኮች ከመደገፍ ጋር ዩናይትድ ስቴትስ ለሰብአዊና የልማት እርዳታዎች የምትሰጠውን የ1 ቢሊዮን ዶላር እርዳታ መስጠቱን ትቀጥልበታለች ብሏል መግለጫው። በመካከለኛው ምስራቅ በሚያደርጉት ጉብኝት ትናንት አርብ ሳውዲ አረቢያ የገቡት ፕሬዝዳንት ጆ ባይደን በዛሬው ዕለት በጀዳ ከተለያዩ የአረብ አገራት መሪዎች ጋር በመገናኘት ዩናይትድ ስቴትስ በመካከለኛው ምስራቅ ስለሚኖራት ተሳትፎ ያላቸውን ራዕይ እንደሚያስተዋውቁ ተነግሯል። ባይደን ባህሬን፣ ኩዌት፣ ኦማን፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶችና እንዲሁም ግብጽ፣ ኢራቅና ዮርዳኖስ በተጨማሪነት ከያዘው የባህረ ሰላጤው አገሮች ትብብር ምክር ቤት አባላት ጉባኤ ላይ እንደሚገኙም ተገልጿል። ትናንት አርብ ከሳውዲው ንጉስ ሳልማንና ከአልጋ ወራሽ ልዑል መሐመድ ቢን ሳልማን ጋር በጅዳ ተገናኝተው መወያየታቸው ተመልክቷል። ከውይይቱ በኋላ ባይደን በሰጡት መግለጫ በቂ የነዳጅ አቅርቦት መኖሩን በማረጋገጥ የዓለምን ኢኮኖሚ ለመደገፍ ጥሩ ውይይት ማድረጋቸውን ተናግረዋል። በዩናይትድ ስቴትስ ያለውን የነዳጅ አቅርቦት ለማሳደግ የተቻለኝን ሁሉ እያደረግኩ ነው ያሉት ባይደን ይህ ደግሞ ይሆናል ብዬ የምጠብቀው ነው ብለዋል። ባይደን ለኡል አልጋውራሽ ቢን ሳልማን እና ሌሎች ከፍተኛ ባለስልጣናትን በሚያነጋግሩበት ወቅት ሳውዲ አረቢያ አሁንም የተገለለች አገር ናት፣ ጀማል ካሶጂ ቤተሰቦችን ይቅርታ ይጠይቃሉ በሚል ከስፍራው በጩኸት ለቀረቡ ጥያቄዎች መሪዎቹ ምላሽ ሳይሰጡ በዝምታ አልፈዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ከዩናይትድ ስቴትስ ለዩክሬን የተበረከቱ ሮኬቶች በመስራቅ ዶናባስ ግዛት የሚገኙ የዩክሬን ኃይሎች የሩሲያን ውጊያ እንዲመክቱ በመርዳት ተልቅ አስተዋጽኦ ማበርከታቸውን የዩናይትድ ስቴትስና የዩክሬን ባለስልጣናት ተናገሩ። ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ሃይማርስ የተባሉትና በዩናይትድ ስቴትስ የተበረከቱት ሮኬቶች ከሩሲያ ጋር በሚደረገው ውጊያ እጅግ በጣም ትልቅ የሆነ ውጤት ማስገኘታቸውን ተናግረዋል። የዩክሬን መከላከያ ሚኒስቴር ቃል አቀባይ አሌክዛንደር ሞቲዚንክ ባለፉት 3 ሳምንታት ከ30 በላይ የሚሆኑ የጠላት ወታደራዊ የሎጂስቲክ ተቋማት በማውደም የሩሲያ ኃይሎች የማጥቃት አቅም በእጅጉ እንዲዳከም አድርገዋል ሲሉ ትናንት አርብ ስለመሳሪያዎቹ ውጤታማነት ተናግረዋል። በዩናይትድ ስቴትስ የተበረከቱ ሮኬቶች በሶቪየት ዘመን ከነበሩት የዩክሬን መድፎች ረጅም ርቀት በመጓዝ የዩክሬን ኃይሎች ከግንባር አልፈው በስተጀርባ የሚገኙ የሩሲያ ኢላማዎችን አነጣጥረው መምታት የሚችሉ መሆናቸውን ባለስልጣናቱ ተናግረዋል። እንደ አውሮፓ አቆጣጠር በ1965 አሜሪካ ውስጥ ከተገደለው የሰብአዊ መብት መሪ ማልኮም ኤክስ ግድያ ጋር በተያያዘ ከታሰሩት ሌሎች ሰዎች ጋር ለ20 ዓመታት ከታሰሩበት ወህኒ የተለቀቁት መሐሙድ አዚዝ ከኒውዮርክ መንግስት የ40 ሚሊዮን ዶላር ካሳ መጠየቃቸው ተሰማ። ባለፈው አመት ብሩክሊን አውራጃ በሚገኝ ፍርድ ቤት ካሳ የጠየቁበትን ማመልከቻ ያስገቡት የ84 ዓመቱ አዚዝ በስህተት ተወንጅለው ወደ እስር ቤት ሲላኩ የ26 ዓመት ወጣትና የ6 ልጆች አባት እንደነበሩ ተነግረዋል። እንደ አውሮፓ አቆጣጠር በ1985 በይቅርታ የተለቀቁት አዚዝ ማልኮም ኤክስ በተገደሉበት ወቅት እሳቸው በደረሰባቸው የእግር ስብራት በመኖሪያ ቤታቸው እንደነበሩ ተናግረዋል። ባለፈው ዳር የማናተን አውራጃ ጠበቃ በአዚዝና ከእሳቸው ጋር ባሉት ተከላካዮች ላይ የተላለፈው ፍርድ በሙስና የተበከለው የፖሊስና የአቃቤ ሕጎች ባህሪ ውጤት ነው ማለታቸው ተመልክቷል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 9 2014 ዓ.ም ተመረጥ ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንውሰዳችሁ። በአፍሪካ እየጨመረ የመጣውን እንደ ዝንጀሮ ፈንጣጣና ኢቦላ ያሉ ከእንስሳት ወደ ሰው የሚተላለፉ ገዳይ በሽታዎች መዛመትን ለመቅጣት እርምጃ ይወሰድ ዘንድ የዓለም የጤና ድርጅት ጥሪ አቀረበ። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ ነው። ዝርዝሩን አሉላ ከበደ ያቀርበዋል።
በአፍሪካ ከእንስሳት ወደ ሰው የሚተላለፉ በሽታዎች መጠን ከቀደሙት 10 ዓመታት ጋር ሲነጻጸር እንደ አውሮፓውያን የዘመን አቆጣጠር ከ2012 እስከ 2022 ዓመተ ምህረት ባለው ጊዜ ውስጥ በ63 በመቶ መጨመሩን የዓለም ጤና ድርጅት ይፋ ያደረገው አዲስ የጥናት ዘገባ አመለከተ። እንደ ዘገባውም በዓለም ዙሪያ የሰው ልጅ ከሚያጠቁት ተላላፊ በሽታዎች 60 ከመቶና አዲስ ከሚከሰቱት ደግሞ ከ75 በመቶ በላይ የሚሆኑት የዱርና የቤት እንስሳትን በሚያጠቁ በሽታ አምጪ ተዋሲያን የሚከሰቱ ናቸው። በዚህም ሳቢያ በዓለም ዙሪያ በየዓመቱ ቁጥሩ 1 ቢሊዮን የሚጠጋ ሰው ለህመም ሲጋለጥ ሚሊዮኖች ደግሞ ለህልፈት ይዳረጋሉ። በዓለም የጤና ድርጅት የአፍሪካ ፕሮግራሞች ዳይሬክተር ዶክተር ማትሺዲሶ ሞኤቲ ሲያስረዱም ከእንስሳት ወደ ሰው የሚተላለፉ በሽታዎች በአህጉሩ ከባድ አደጋ ደቃኝ ናቸው። ባለፉት 10 ዓመታት ውስጥ በአህጉሩ በወረርሽኝ መልክ ከተከሰቱ በሽታዎች ውስጥ ለህብረተሰብ ጤና ብርቱ ፈተና ከከሰቱና በምርመራም ከተረጋገጡት ውስጥ ከእያንዳንዱ 3 በሽታዎች አንዱ ከእንስሳት ወደ ሰው የተላለፈ እንደነበር ዲሬክተሯ ጨምረው ገልጠዋል።
A deeper dive reveals that Ebola and similar hemorrhagic fevers
ጠለቅ አድርገን ስንመለከትም እንደ ኢቦላና የደም መፍሰስ የሚያስከትሉ የቆላ ንዳድ የመሳሰሉ በሽታዎች በወረርሽኝ መልክ ከተከሰቱት በሽታዎች ውስጥ 70 በመቶ ያህሉን መያዛቸውን እንረዳለን። ከተቀሩት ውስጥ ደግሞ የዝንጀሮ ፈንጣጣን፣ የደንጌ ትኩሳትን፣ አባሰንጋንና በጥቃቅን ተህዋስያን አማካኝነት የሚተላለፈውን ፕላግ የተሰኘውን የሰው ልጆችና ሌሎች አጥቢ እንስሳትን የሚያጠቃ በሽታ ይገኙበታል። በሌላ በኩል ካለፈው ሚያዝያ ወር አንስቶ የተከሰተው የዝንጀሮ ፈንጣጣ ወረርሽኝ ምንም እንኳን እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ.ም በተመሳሳይ ጊዜ ከታየው ጋር ሲነጻጸር ጉልህ የሆነ ጭማሪ ቢያሳይም ከ2020 ወረርሽኝ ጋር ሲነጻጸር ግን በእጅጉ ያነሰ መሆኑ ይሁን የሚያሰኝ መልካም ዜና ነው።
ያለሙ ጤና ድርጅት በዚያ ዓመት በሀገሩ ከዚያ ቀደም በአንድ ወር ጊዜ ውስጥ ከታዩት ሁሉ የላቀ መጠን ያለው አሃዝ መዝግቧል። በዚህ ዓመት ደግሞ ቁጥራቸው ከ2000 በላይ የሚገመቱ ሰዎች በልማዱ አጠራር የዝንጀሮ ፈንጣጣ ለተባለው በሽታ ሳይጋለጡ እንዳልቀሩ ድርጅቱ ያጠናቀረው አሃዝ አመላክቷል። ይሁንና በምርመራ የተረጋገጡት ግን ከነኚህ ውስጥ 203 ብቻ ሲሆኑ አብዛኛውም የበሽታው ተጋላጮችና ሟቾች ወንዶች አማካይ እድሜያቸው ደግሞ 17 መሆኑን ጥናቱ ጨምሮ አሳይቷል። የበሽታዎች ከእንስሳት ወደ ሰው መተላለፍ ክስተት በርካታ ዘመናት የዘለቀ ታሪክ መሆኑን ያስረዱት ሞይቲ ሆኖም በተለይ በአፍሪካ በወረርሽኝ መልክ ተከስቶ እንዲህ ብዙዎችን ለህልፈት የመዳረግ አዝማሚያው ግን በአንጻራዊ ሁኔታ ሲታይ ውስን እንደነበርም አመልክተዋል።
As rising urbanization encroaches on the natural habitats of the continent's wildlife and
የከተሞች መስፋፋት የአህጉሪቱን የዱር እንስሳት ተፈጥሯዊ ከባቢያዊ ሁኔታ ማናጋቱና በተለይም በፍጥነት በማደግ ላይ ያለው የህዝብ ቁጥር ሳቢያ የምግብ ፍላጎት እየጨመረ መምጣት ለነዚህ በሽታዎች የመጋለጥ ጣን በቀላሉ እየሳደገው መጥቷል። የትራንስፖርት መሰረተ ልማቶች መስፋፋት የባቡር መስመሮች መዘርጋትና የአየር ትራንስፖርት ማደግ ከዚያ ቀደም ደካማ የትራንስፖርት አገልግሎት ይከስታቸው የነበሩትን የተፈጥሮ መሰናክሎች ማስወገድ ማስቻሉ ከእንስሳት ወደ ሰው የሚተላለፉ በሽታዎች በቀላሉ እንዲሰራጩና በስፋትም ከገጠራማ አካባቢዎች ወደ ከተሞች እንዲዛመቱ በር ከፍቷል።
አፍሪካ አዲስ የሚከሰቱ ተላላፊ በሽታዎች መናሃሪያ እንድትሆን መፍቀድ የለብንም ያሉት ሞይቲ ያን አደጋ በብቃት ለመመከት ግን አስፈላጊውን ሁሉ ማድረግ አለብን ብለዋል። ዳይሬክተሩ አክለውም በአፍሪካ ከእንስሳት ወደ ሰው የሚተላለፉ በሽታዎችን ወረርሽኝ ለመከላከልና ለመቆጣጠር የሰው ልጅ የእንስሳትና የአካባቢ ጤና ባለሙያዎች ከማህበረሰቦች ጋር ተባብረው መስራት አለባቸው።
ተከታዩ ዘገባችን እንሰዳችሁ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ በኤርትራ በመሰልጠን ላይ ያሉ የሶማሊያ ወታደሮች ወደ ሀገራቸው በቅርቡ ይመለሳሉ ሲሉ ከወታደሮቹ ቤተሰቦች ጋር ውይይት ባደረጉበት ወቅት ቃል ገብተዋል። ፕሬዝዳንቱ የወታደሮቹን መመለሻ ቀን ባይቆርጡም በቅርቡ ወደ ሀገራቸው ተመልሰው የእስልምና አክራሪ ከሆነው አልሸባብ ቡድን ጋር እንደሚፋለሙ ተናግረዋል። መሐመድ ደሐሴን ከሞቃዲሾ ያጠናቀረው ዘገባ ነው። እንግዶል ያቀርባል።
ሶማሊያ በሺ የሚቆጠሩ ወታደሮችን ለስልጠና ወደ ኤርትራ ስትልክ የወታደሮቹ ቤተሰቦች ከልጆቻችን ጋር መገናኘት አልቻልንም በሚል ባለፈው አንድ ዓመት በተከታታይ ተቃውሞ ሲያሰሙ ከርመዋል። የሀገሪቱ ፕሬዝዳንት ሐሰን ሼክ መሐሙድ ባለፈው ሳምንት በኤርትራ ጉብኝት ባደረጉበት ወቅት ወታደሮቹን ያገኙ ሲሆን ከሀገሪቱም ጋር የሁለትዮሽ ግንኙነታቸውን ለማሻሻል ስምምነት አድርገዋል። ወታደሮቹ ከ2018 ዓ.ም ጀምሮ በሚስጥር ለሚደረግ ወታደራዊ ስልጠና ወደ ኤርትራ የተላኩ ሲሆን ከቤተሰቦቻቸው ጋር ግንኙነት ማድረግ እንዳልቻሉ ሲዘገብ ቆይቷል። ፕሬዝዳንቱ ረቡዕ ምሽት በመቃዲሾ ከወታደሮቹ ወላጆች ጋር ተገናኝተው በቅርቡ ከቤተሰቦቻቸው ጋር እንደሚገናኙ ቃል ገብተዋል። ባለፈው እሁድ በኤርትራ ጉብኝታቸው ወቅት ወታደሮቹን የተመለከቱት ፕሬዝዳንቱ ወደ ሀገራቸው ተመልሰው ከአልሸባብ ጋር ለሚደረገው ጦርነት ይሰለፋሉ ሲሉ ለወላጆቻቸው ተናግረዋል።
አና ኢቢ ያሪ ኦ ኢሪባል ወልዲታል ኢዩርሚሻን ተገይ
ሁሉም ወታደሮች የስልክ ሲም ካርድ እንዲገዙ ገንዘብ ተሰጥቷቸዋል። ነገ ወይም ከነገ ወዲያ ከወላጆቻቸው ጋር መነጋገር ይችላሉ።
የሶማሊያው ፕሬዝዳንት ወታደሮቹ መቼ እንደሚመለሱ ቁርጥ ያለ ቀን አላስቀመጡም። ባለፈው ግንቦት ስልጣናቸውን በተቆናጠጡ ጊዜ ግን የወታደሮቹን ጉዳይ እንደሚከታተሉ ቃል ገብተው ነበር። ፕሬዝዳንቱ ከወታደሮቹ ወላጆች ጋር ስብሰባ ሲያደርጉ የሚያሳየው ተንቀሳቃሽ ምስል በጽፈት ቤታቸው አማካኝነት ተሰራጭቷል። ወላጆቹ ፕሬዝዳንቱ ወታደሮቹን ወደ ሀገራቸው ለመመለስ ጥረት በማድረጋቸው አመስግነዋል። ኢያስ ኩሎቦ የተባሉ ወላጅ ለወታደሮቹ ሆነ ለፕሬዝዳንቱ ያላቸውን ድጋፍ ገልጸዋል።
የዳከን ማህናራን በቆልከ በቆል እን ማህሰንታ አሳርኩ ማርቱ ማሪ ለከሳረ
ከ1991 የእርስ በርስ ጦርነት ወዲህ ምንም ትምህርት ቤቶች አልነበሩም። እኛ ወልደናቸው እንጂ እነዚህ ልጆች ትምርት ቤት ከፍተው ያስተማሩት እርሶኖት ከዛሬ ጀምሮ እርሶን እንዲጠብቁ ልጆቹን በስጦታ ሰጥተናል በጣም እናመሰግናለን እግዚአብሔር ከርሶ ጋር እንዲሆንና የሶማሊያን ህዝብም እንዲያስማማ እንጸልያለን
ወታደሮቹ ባለፈው ሳምንት በፕሬዝደንቱ ጉብኝት ወቅት ሲታዩ ስልጣናው ከተጀመረ ከ2015 ዓመተ ምህረት በኋላ ለመጀመሪያ ጊዜ መሆኑ ነው የቀድሞ የሶማሊያ መንግስት አስተዳደር ከልጆቻቸው ጋር በስልክ መገናኘት ያልቻሉት ወላጆች የሚያቀርቡትን ቅሬታ አይቀበልም ነበር ስለ ስልጣናው ጉዳይም ዝርዝር መረጃ ሳይሰጥ ቆይቷል ባለፈው አመት የወጣ የተባበሩት መንግስታት ድርጅት ሪፖርት የሶማሊ ወታደሮች በትግራይ ክልል በተደረገው ጦርነት ተሳትፈዋል ካለ በኋላ ልጆቻችን ለውጊያ ተልከዋል በሚል ወላጆች ተቃውሞ አሰምተዋል የሶማሊያ መንግስት የትኛውም ለስልጣና ወደ ኤርትራ የተላከ ወታደር በትግራይ ጦርነት እንዳልተሳተፈ ይናገራል አንዳንድ የመገናኛ ብዙሃን ዘገባዎችና ተቺዎች ግን ያንን ውድቅ በማድረግ የተወሰኑ የሶማሊያ ወታደሮች በኢትዮጵያ ተገድለዋል ይላሉ ማት ብራይደን መቀመጫቸውን በናይሮቢ ያደረጉ የአፍሪካ ቀንድ ገለልተኛ የደህንነት ተንታኝ ናቸው
The main problem is that the terms of the original agreement under which
በ2018 በሶማሊያ ኢትዮጵያና ኤርትራ መካከል ለአካባቢ ተጠባባቂ ጦርን ለመፍጠር በተደረገው የሶስትዮሽ ስምምነት መሰረት ወታደሮቹ ለተወሰነ ጊዜ ኤርትራን መቀመጫቸው ሊያደርጉ ይችላሉ በመጀመሪያው አካባቢ ወታደሮቹ ተሰማርተው እንደነበር አንዳንድ ማሳያዎች አሉ ያ ግን ሙሉ ለሙሉ ተግባራዊ አልሆነም
አብድሪሳ ቃዳን የቀድሞው የሶማሊያ ፕሬዝዳንት ሻሪፍ ሼክ አህመድ አማካሪ ነበሩ
ወደነ ሶማሊያ ሄደው ባለምባው ሶተው በሪንቸሪ ሄደማ
ኤርትራን ጨምሮ ብዙ አገሮች የሶማሊያ ወታደሮችን ያሰለጥናሉ ችግሩ ግን የቀድሞው መሐመድ አብዱላሂ መሐመድ ወይም ፎርማጆ አስተዳደር መረጃውን ምስጢር ማድረጉና ለወታደሮቹ ወላጆች አለመንገሩ ነው
ፕሬዝዳንት መሐመድ ባለፈው ማክሰኞ ኤርትራን በጎበኙበት ወቅት ከሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ጋር የሁለቱን አገሮች ግንኙነት ለማሻሻል ተስማምተዋል ይህም ወታደራዊ የመከላከያ አቅምንና ደህንነትን ማጠናከርን ይጨምራል መሐመድ ዳሴን ከሞቃዲሾ ለላከው ዘገባ እንግዶ ለነኝ ከአሌክዛንድሪያ ቨርጂኒያ
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ተከታዩ ዘገባችን እንወሰዳችሁ። በሁለቱ ወለጋ ዞኖች ከጭፍጨፋ የተረፉ እርዳታ እየጠየቁ ነው። በኦሮሚያ ክልል ቄለም ወለጋ ውስጥ በቅርቡ በታጣቂዎች ከተፈጸመ የብሔር ማንነት የለየ ጅምላ ግድያ የተረፉና መቻራ ከተማ የተጠለሉ ተፈናቃዮች እርዳታ እንደሚያስፈልጋቸው ተናገሩ። ወደ የመንደራቸው እንዲመለሱ ያካባቢው ባለስልጣናት ቢጠይቋቸው ተፈናቃዮቹ ግን የበረታ ስጋት እንዳለባቸውና መመለስ እንደማይፈልጉ ለአሜሪካ ድምጽ ገልጸዋል። ጭፍጨፋውን ተከትሎ ከለምለም ቀበሌ ውስጥ በስጋት ተፈናቅለው ከነበሩ ቁጥራቸው ወደ 25000 ከሚጠጋ ሰዎች ብዙዎቹ መመለሳቸውን ቀደም ሲል የክልሉ አደጋ መከላከል የነበረውና አሁን ስሙን ወደ ቡሳ ጎረፋ የቀየረው ተቋም ገልጿል። ዝርዝር ዘገባውን አስቴር ምስጋናው ታቀርባለች። ከጥቃቱ በኋላ ተፈናቅሎ እንደነበር የገለጸው ስሙ እንዳይጠቀስ የጠየቀ አንድ ያካባቢው ነዋሪ ዛሬ ወደ መንደር 20 እንደሄደ ተናግሯል። የፈረሰ ቤቱንና የወዳደቀ ንብረቱን ማየቱን ገልጿል። አብዛኛው ተፈናቃይ ግን ያለው እዛው መቻራን እንደሆነ አመልክቷል።
ያው ነው ዛው ላይ ያለነው ግን አሁን በየነካሽ ተመልሰን ያለነው
ተመልሳቸው
ለጊዜው
ለምን ለጊዜው አላችሁ?
ብዙና ምን ብቻ የቦታው ላይ ስለሆነ ያድቁን ወስና አንሳስተን
ብዙ ሰው ነው የተመለሰው?
አረ ብዙ ሰው አይደለም የተወሰነ አልፋልፎ እኔ ስለመጣሁ ነው እንደዚህ ያልኩት።
ሌላው አስተያየት ሰጭም ተፈናቃዮቹ ወደ የአካባቢያቸው እንዲመለሱ የአካባቢው ባለስልጣናት ቢያግባቧቸው ስጋት እንዳለባቸው ተናግረዋል።
ተፈናቃዮቹ ያው በመጠለያ ናቸው
በሌላ በኩል ጥቃት በተፈጸመበት በዚሁ ሐዋገላን ወረዳ ውስጥ በርካታ ሰዎች የተገደሉበትን ጭፍጨፋ ተከትሎ በስጋት ሳቢያ ሸሽተው የነበሩ ነዋሪዎች ወደ የአካባቢያቸው እየተመለሱ መሆኑን ከነዋሪዎቹ መካከል አንዱ ተናግረዋል። እኚህ ግለሰብ ወደ የአካባቢያቸው የሚመለሱ ተፈናቃዮችንም በማስተባበር ላይ እንደሚገኙ በመግለጽ እየተመለሱ ስላሉ ሰዎች ገልጸዋል።
የከተማውን ህዝብ በማስተባበር በየሁሉ ሰፈራ ጣቢያው በመሄድ እንጀራውንም ሽሮውንም በርበሬውንም እየለመን ጊዜያዊ ኮሚቴ የሚባል አቋቁመን ቀለብን አበላን አጠጣን። በአቅማችን መጀመሪያ መንደር 15 እና 16 የሚባለው አስገባን። በመቀጠል መንደር 20 የሚባለውን ቅዳሜ በዓል ነበር አይደል? በዓሉን ካከበርንላቸው በኋላ ሰኞ እንዲገቡ አደረግን።
የቀለም ወለጋ ዞን ቡሳጎኖ ፈሃላፊ ተወካይ አቶ ግርማ ሀምቢሳ ግን ለአሜሪካ ድምጽ በሰጡት ቃል ጭፍጨፋውን ተከትሎ ከለምለም ቀበሌ ውስጥ በስጋት ተፈናቅለው ከነበሩ ወደ 25000 የሚጠጉ ቁጥር ያላቸው ሰዎች መካከል ከ90% በላይ ተመልሰዋል ብለዋል።
ታዴጉ ያጋፋ ዲደሚ ተርባኩ ደን ኩማለማ አኩራ
ሰኔ 27/2014 በተደረገው ድርጊት 4965 አባውራዎች ከቤተሰብ ጋር ደግሞ ስናይ 24825 ሰዎች ናቸው ተፈናቅለው 20 ኪሎ ሜትር ላይ በመተገኘው መቻራ ከተማ ውስጥ የነበሩት። አሁን አካባቢው ውስጥ መረጋጋት በመታየቱ እስከባለፈው ቅዳሜ ከ90% በላይ የሚሆኑ ተመልሰዋል። አሁን ደግሞ ሁሉም መመለሳቸውን እየሰማን ነው።
በዞኑ ቡሳጎኖፋና በህዝብ ርብርብ ለተፈናቃዮቹ ተደረገ ስላሉት ድጋፍ ከኦሮሚያ ቡሳጎኖፋም የተላከው የሰብአዊ ድጋፍ አካባቢው መድረስ መጀመሩን አስታውቋል።
ወሊጋለጋ አናሌተና ተከጎዲነከኝ
በአጠቃላይ እንደ ዞናችን 234 ኩንታል የምግብ እህል፣ 30 ኩንታል የተለያየ አይነት ዱቄት፣ 50 ኩንታል ሩዝ፣ 120 ሊትር ዘይት ለወጥ የሚሆኑ እህሎችም እንዲሁ ድጋፍ ተደርጓል። የመጫራ ከተማ ህብረተሰብም እኛ እስከንደርስ ድረስ ድጋፍ አድርጎላቸዋል። ኦሮሚያ ቡሳጎኖፋም በጥያቄያችን መሰረት የላኩት የተለያዩ ድጋፎች መድረስ ጀምረዋል። 400 ኩንታል የምግብ እህል፣ 800 ኩንታል የበቆሎ ዱቄት ተጨማሪ ምግብ ወይም CSB 400 ኩንታል፣ 400 ኩንታል ሩዝ፣ አንድ መኪና የተለያየ ምግብና ብስኩት፣ የተለያዩ ቁሳቁሶችና ለድንኳን የሚያገለግሉ 1000 ሸራ፣ 10000 ብርድ ልብስና የተለያዩ የቤት እቃዎችም በ13 መኪና የተላኩ ሲሆን ድጋፍ የጫነ አንድ መኪና እኛ ጋር ደርሷል።
እርሳቸው ይሄንን ይበሉ እንጂ የሰብአዊ ድጋፍን በተመለከተ ተፈናቃዮቹ የአካባቢው ነዋሪ እያዋጣ ከመያመጣው ውጪ ከመንግስት እስካሁን ምንም ነገር አለማግኘታቸውን ነው የተናገሩት።
ያው ህዝቡ እንዲረዳ በየፈጣጥሩ ከመሰለም ያልበሰለም ብርድም ህዝቡ እያዋጣ እየረዳ ነው።
የሰብአዊ ድጋፍሳ መንግስት ያቀርበላችሁ ነው?
ምንሽሪ ለሚፈጥነው ነው አይደል?
ምን ያቀርቡላችኋል?
እንግዲህ ምን ይበላውን ይባሉ።
በኦሮሚያ ክልል ቀለም ወለጋ ዞን መንደር 20 ተብሎ በሚጠራው አካባቢ ሰኔ 27/2014 ዓመተ ምህረት ከማለዳው 12 ሰዓት ጀምሮ እስከ ረፋዱ 5 ሰዓት ድረስ የነበረውን ጭፍጨፋ የሚያስታውሱና ከጥቃቱ ያመለጡ ሰዎች ሁኔታውን በዝርዝር እንዲነግሩን ጠይቀናል። በ1977 ዓመተ ምህረት ከወሎ የአንድ አመት ልጃቸውን ይዘው ከባለቤታቸው ጋር ወደ ቀለም ወለጋ ሐዋገላን ወረዳ መንደር 20 እንደሰፈሩ የሚናገሩት ስማቸው እንዲጠቀስ ያልፈለጉናት ሰኔ 27/2011 ዓመተ ምህረት ሸኔ ብለው የጠሯቸው ታጣቂዎች ወደ መንደሩ ገብተው ጥቃት እንደፈጸሙባቸው አስረድተዋል። በጥቃቱ የ60 አመት እድሜ ባለቤታቸው፣ የ38 አመት ወንድ ልጃቸው፣ የ14 አመት ሴት ልጃቸው እንደተገደሉባቸው ተናግረዋል።
እንደገና የሌሊን ከተበሉ 14 አመት ልጅ ባለቀኛል አባራየን የካማውን ልጅን እንዲያህል ያገለገለ ልጅ አስተማሪ ልጅ እኒህን አጥቼ በቁረንጆታ ጥቄ ነው የተቀመው። 100 ሰው በአንድ ጉር የገብላው እኔው ብቻ ነው። ጎረቤቶች ጨርሶ አልቀው
ሌላው በዚሁ መንደር 20 ነዋሪ እንደነበሩ የነገሩን ስማቸው እንዲጠቀስ ያልፈለጉ በ60ዎቹ የእድሜ ክልል እንደሚገኙ የነገሩን አባት እናታቸው፣ ባለቤታቸው፣ ልጃቸውና አያታቸውን ጨምሮ 7 ቤተሰቦቻቸው እንደተገደሉባቸው ነግረውናል።
7 በሰረሰብኛ ሚስቴ፣ ልጄ፣ እናቴ፣ አጎቴ፣ አያቴ ሞተዋል። እዚህ ሰውታ ነው ከ9 በተሰደ ከረፈ ጎረቤት።
እኒው አባት አክለውም ሸኔ ብለው የጠሯቸው ታጣቂዎች ወደ ቤታቸው እንደመጡ አማራን ለማጥፋት ነው የመጣ ነው ሲሏቸው እንደለመኗቸው ይናገራሉ።
እናጠፋችኋለን፣ ወለጋ ምድር አትቀመጡን፣ አረ ተዋታችሁ ምራብ ነው ያመጣን፣ ግድ የላችሁም ተረተው ታቦቶ እርጎን የምጣን ቤት ምህር ያለ ያማራ ዘር ትር ታገኝ ታልቻገር ታጣጣ እንድትረምና አንተ ሲናግዴ ተዋት መልክብን እንገልሃለን አረቷት ግዴሊ ድርሰው አምስት ቁም ከፈሰኝ
ከቤት አስወጥተው በቡድን ካሰለፏቸው በኋላ ከፊት ለፊት ከባድ መሳሪያ እንደተኮሱባቸው የሚናገሩት ሌላው ከጥቃት የተረፈው አባት የሚያስታውሱትን እንዲህ ነግረውናል።
ምንም ግን አሊክ ትራፊ ላይ ሬሳውን ቶሪያት ነው ትክክለኛ ነው መውደቁ
መንደር 20 በሚባል አካባቢ ከእገታና ከጥቃቱ ያመለጠ ስሙ እንዲጠቀስ ያልፈለገ ወጣት የሆነውን እንዲህ ያስታውሳል።
እኛ ከብቶቹን እየነዳን 4-5-6 ነው ዙሪያውን እኛ ናጥንደውብን ማል ላይ እኛ ከብቶቹን እንነዳናና ይዘውን የዶክተርማ ወርቅ ይወጣ ነበር ቶሎማ የሆነው ጉርጓድ አለ እዛ አጣማት በሶስት በአራት ያረጉ 10 ሜትር ወደታች ጉርጓድ አለ ርቀት ማለት ወርቅ የሚያወጡበት እዛ ጋር ላም እየገፈተሩ ላምስ ወርታች ርቀት አለ ከዛ ስቶርጂ ሊራስ ከቀነው ያው ቀድመው ለን ተፈጠሩ ለይ ከዛ ቤተሰቡ አንድ ላይ ነው ተላይ ያለው ወንድሞችን እናቴን በደሏት እኔ ከታች ነበርኩኝ እኔ ተረፉኝ ለ8 ሰዓት ያህል እዛው ጉርጓድ ውስጥ ነበርኩኝ ደም ከላይ ይደሙ ያገር ደም ከላይ አላች ላይ ሆኖ ማለት ነው ከዛ ካለ ከጸዱ በኋላ ወጥቼ አጣጣ ተፈብኝ በፍለጋ እንግዲህ 180 ነን ወደዛ ወሰዱን
ከብት እርሶ እየነዱ ሲሄዱ አብረውን ቤተሰቦች ይሄን
አብረው 3 ወንድማማቾችና እኔ ጋር ማለት ነው እናቴ እና የወንድሜ ምስት ደግሞ መንገድ ላይ ነው የደፋት እንደዛው አልችል ብላ
ከ80 በላይ ሄዳችሁ ምን ያህል በህይወት ተመለሳችሁ?
እኔ ራሴንና ሌላ 2 ልጆች ነው እስካሁን ያየሁት።
በእለቱ በ1995 ዓመተ ምህረት ከሐረር መጣው የሰፈሩ ኦሮመኛ ተናጋሪዎችንና የዘር ሐረጋቸውን በደንብ መጥራት ያልቻሉ የኦሮሞ ብሔር ተወላጆችንም ገድለዋል ሲል ይህ ወጣት እማኝነቱን ሰጥቷል።
ኦሮሞ ተናጋሪ ሆኖ ያንን ዘር ቁጥር ተብሎ መጨረሻ ላይ ኦሮሞ ስም ውስጥ ካልገባ ያንን ወስደው የገደሉት አለ። 3 ገድለዋል ከነሱ። ሐረሮች ውስጥ ደግሞ አማርኛ ተናጋሪ ክርስቲያኖች አሉ እና አርጎባ ብሔረሰብ አለ። እነሱን ከአርባ ላነሱ እነሱን እኛ ጋር ተነተው እነሱም እንደዛው ተረሽነዋል።
የጥቃቱና የጭፍጨፋው ተጎጂዎች መንግስት ወደ ቀድሞ መኖሪያቸው እንዲመልሳቸው እየጠየቁ ነው። የፌዴራሉ የኦሮሚያ ክልል መንግስትም ኦነግ ሸኔ በሚሉት ኃይል ላይ ከባድ እርምጃ እየወሰዱ መሆናቸውን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሰጠው መግለጫ ከሰኔ 2013 ዓ.ም እስከ ሰኔ 2014 ዓ.ም የነበረውን አመታዊ የሰብአዊ መብቶች ሁኔታ በገለጸበት ሪፖርቱ ሀገሪቱ ውስጥ እጅግ አስከፊ ያሏቸውን የሰብአዊ መብት ጥሰቶች መፈጸማቸውን ገልጿል። በተለይ በኦሮሚያ ክልል የወለጋ ዞኖች ውስጥ በሰላማዊ ሰዎች ላይ የተፈጸመው ጭፍጨፋ ራሱን የኦሮሞ ነጻነት ሰራዊት በሚለውና መንግስት ሸኔ ብሎ በሚጠራው ቡድን መፈጸሙን ኢሰመኮ አስታውቋል። ቡድኑ ግን በተደጋጋሚ የሚነሳበትን ክስ በሲቪሎች ላይ ጥቃት እንደማያደርስ በመግለጽ እንደሚያስተባብል ይታወቃል። ይህንን በሚመለከት ከቪኦኤ ጥያቄ የቀረበላቸው የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ የሰብአዊ መብት ጥሰት ፈጽመዋል የሚባሉ አካል የሚቀርብበትን ወንጀላ ማስተባበሉ የተለመደ ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ መሰናዶ እንወስዳችኋለን። ወደ ትግራይ ክልል መቀሌ ነው የምናመራው። ከሰሜን ኢትዮጵያው ጦርነት በኋላ በትግራይ ክልል የሚገኙ ነዋሪዎች በርካታ ችግሮችን አሳልፈዋል እያሳለፉም እንደሚገኙ በተለያየ ጊዜ የምናነጋግራቸው ነዋሪዎች የገለጹልን ነው። በአሁን ወቅት ደግሞ የገበያ ዋጋ በእጅጉ መናሩን በዚያ የሚገኘው ዘጋቢያችን አለም ፍስሐ በመቀሌ ከተማ ገበያ ተዘዋውሮ ከነዋሪዎቹ ጠይቆ ያገኘው መረጃ እንደሚከተለው ያካፍለናል።
በመቀለ ከተማ ለምግብ ፍጆታ የሚውሉ የእህልና የጥራጥሬ አይነቶች ዋጋቸው በየጊዜው እየናረ መሆኑን መረጃ ሰጪን ሴቶች ይናገራሉ። ሰኞ የመቀለ ከተማ የገበያ ቀን ነው። በአዲስ አበባ የገበያ ማዕከል በመዛወር ሁኔታውን ለመታዘብ ሲመኩር ሶስት ሴቶች የገበያን ሁኔታን አስመልክተው መረጃ ሰጥተኛል። ወይዘሮ አመተ ኪሮስ ይባላሉ። ወይዘሮ አመተ ለእንጀራና ቂጣ አገልግሎት በሚውሉ የእህል አይነቶች አስመልክተው ዋጋቸው እንዲህ ይገልጻሉ።
የገበያ ምክንያቱ ጦርነት ካልተነሳ በፊት ጥሩ ነበር፣ በቃ ዘቅ ያለ ነበር። አሁን ግን ያለው ጭማሬ ገንዘቡና መጠኑ ሲነሳሳ ሲገናኝ አይገናኝም፣ በሰሩ በላይ አይገናኝም ነው የሚለ። አሁንም ምሽለት ጤፍ ማን አራት ነው ያስኩት ያለሁት። ጤፉ 4000 ነበር፣ አሁን ግን ገበያው ስንት ሆነዋል? ለመግዛት ለአንድ ኩንታል 13000 ነው ያለ። ምሽላም እንደዛ ማለት ነው። 4000 ነበር፣ ከ4000 አሁን ደግሞ 6000 ገብቷል። ወይ 2-3000 ነው የነበረ ወይ አሁን 6000 ነው የገባ ምሽላ ማለት ነው። ስርናይም እንደዛ ማለት ነው። 2000 ነበር ወይ 2000 አሁን 4000 ገብቷል። ስንዴ ማለት ነው። ፊኖ እሱም ጨምረዋል። በፊት ለ25 ኪሎ ስንት ነበር? 1300 ምናምን ነበር። አሁን ግን በጣም ነው እንትን ያለ ከፍ ያለ 6000 7000 8000 ምናምን ነው የሚሸጠው ያለ ፊኖ ፊኖ ማለት ነው። ለ50 ኪሎ በፊት በውጊያ ሳልተነሳ ይነሳ ማለት ነው 1300 ነበር። አሁን ግን ጨምረዋል ነው የሚለው ያለው። በቃ 2-3 ነው ጭማሪ ያለ ማለት ነው። እንትን ሲነሳሳ ማለት ነው።
ወይዘሮ አመተ የዋጋ ንረት ምክንያት ጦርነቱ የራሱ ምክንያት እንዳለው ገልጠው የነጋዴዎች ስህተት ግን ዋነኛ ነው ይላሉ።
እጽዋት እንትና ተደርገዋል አይደል? ባንክም የለም ኢንተርኔትም የለም ሁሉም የለም አይደል? እነሱ ሊራህሩ ነበር ለህዝብ ትግራይ። ግን እነሱ ደግሞ እንትኑ ብለዋል አባብሶታል ብዬ ለህዝብ ትግራይ መራህራ ነበረባቸው። ነጋዴ መራህራ አለበት። እኔ ላንተ ካለኝ ላንተ ከሰጠሁ እኮ ጥሩ ነው። እና ይሄ ምንድነው? ህብረተሰባችን ተከፋፍሎ መብላት እኮ የነበረ ነው። አሁን ግን እነዚህ ነጋዴዎች ደግሞ አባብሶታል ማለት ነው። ለዚህ ለውጊያው አባብሶታል ስለሆኑ እነዚህ በደንብ መንግስት ትኩረት አድርጎ በደንብ እንትን ማድረግ አለበት፣ ስጉምት መውሰድ አለበት ነው የሚለው።
ሌላው የገበያው ሁኔታ አስመልክተው መረጃ የሰጡኝ ወይዘሮ ግዴ ደስታ ይባላሉ። ለወጥ መስሪያ የሚገለገልባቸው የጥራጥሬና ዘይትን ዋጋ አስመልክተው እንዲህ ይገልጻሉ።
ከጦርነት በፊት የነበረ ሁሉ ርካሽ ነገር ነበረ። አሁን ግን የለም። ብትሄድ ዛሬ አሁን ጠይቀህ ዞር ብለህ ብትመለስ ውድ ሆኖ ይቀያል ማለት ነው። ስለዚህ የአሁኑም መናገር በጣም ያጥራል። ለምሳሌው ሽንኩርት፣ ድንች፣ ኮሚደሪ፣ ቡና፣ ስኳር፣ ምሳሌው ጨው አሁን ውድ ሆነዋል። ከጦርነት በፊት እሽግ 25 ነው የነበረ አሁን 200 ደርሷል። ኮሚደሪ 50 ሳንቲም ነው የሚሸጥ የነበረ በከጠርነት በፊት አሁን 65 ደርሷል። ድንች እንደዛ ከጠርነት በፊት ሰርግስ ምናምን ሲበዛ ትንሽ ጨምር ነበረ። አሁን ግን በጣም ነው የሚወድ ያለ። እንኳን አውደ አመት ሆነ ይልቅ ማንም ጊዜ ሄደን 65 ነው ያለ ከጠርነት በፊት እንዳለ ወደዚህ ማለት ነው። በርበረ 250 ነው የነበረ ከጠርነት በፊት አሁን ግን 750 800 ሆነዋል። ስለዚህ አለ መናገሩ 50 ሳንቲም ገዝተህ ለጊዜው ልትጠቀም የነበርክ አሁን 2500 ሆነ ነው ያለ። ቃል እንደዛ ነው። ድሃም ያለ የለም። ያለ ግን ያለ ነው ነጎማ 5 ሊትሮ 2500።
ለምንድን ነው እንደዛ ያለው? ምክንያቱም ዘይቱም ሊሆን ይችላል በርበሬም ሊሆን ይችላል። ለምንድን ነው ዋጋው ውድ ነው?
ያው ነጋዴ ነው። ትነጋዴ እንደ ፍላጎት ስለሚነግድ በቃ ምንም ስንት ነው ነግደ ስንት ነው ትርፍ ስንት ነው ክሳራ ብሎ የሚጠይቅ ስለሌለው በቃ አንድ ቀን ይጠይቃለሁ፣ ሁለተኛ ቀን ስለሚለቀቅ በዚህ ነው። ዛሬ በያስሩኝ ዛሬም ቢጠይቁኝ ነገ ይለቀኛል እያለ ለፈለገ ያርጋል። በየዳሩ የደበቀ በመሐንደራ እና በጋሪ ተመልሶ መጥቶ ይሸጣል። አሁን እናንተ ይገዛለሁ ብትል አንድ ሚናዋል አርጎ ከሆነ ቦታ አውጥቶ 2500 ይሸጣል። እኔ ቢጠይቀው የለም አልቀዋል ይለኛል።
የለም የሚባል ነገር ምን አለ?
የለም ማለት እኔ አልቀበለውም። ምክንያት የለም ከተባለ ሁለት አመት ሶስት አመት አርገናል ከዚህ መጣል ብለን እናሳለን አለ ነጋዴ የደበቀው ነው እኮ ምን ይላል ነጋዴ የደበቀው ነው በየቦታው የተደበቀ በርበረ ሲባል ግዜ በማኪና ጭኖ በማንደራ ጭኖ ያመጣሉ ከዚህ ኮልዲያ ነው ከደሴ ነው ያመጡት ያሉ ከሀገራችን ከዚህ ቡናን እንደዛ ነው ስለም እኔ ቁጥጥር የለም ነው ማለት
በመጨረሻ የቡና ስኳር እንጨትና ከሰል ያው ጋር ሁኔታ አስመልክቶ መረጃ እየሰጠችን ወይን ወልት ባላለች
ያው የገበያ ሁኔታው ስናይ በጣም ውድ ነው ያለው አሁን ሰው በጣም በሚገርም ሁኔታ ከባድ ኑሮ ነው እየኖረ ያለውና እንደ ምሳሌ ካነሳን አሁን የቡና ሁኔታ ካየን በጣም ውድ ነው ከሁኔታው በፊት የነበረው 130 ምናምን ነበር አሁን እስከ 780 ከዛ በላይ ነው ያለው የቡና ማለት ነው ስኳርም ስናይ ካሁን በፊት የነበረው 22 ብር ከምናምን እንደዚህ ነበር አሁን ደግሞ 150 160 ነው ያለው ክሰልና ያው የማገዶ ሁኔታ ስናይ ደግሞ በጣም ተወደዋል እሱም ያው አሁን የምንገዛው አሁን ክሰል ካየን 400 የነበረ አሁን ወደ 800 ከዛ በላይ ነው ያለው የማገዶ ስናይ ደግሞ እንደዛው 200 ምናምን የነበረ ለኩንታል አሁን በጣም ተወዶ እንግዲህ ወደ 700 ወደዛ በላይ ነው እየገዛን ያለ ነው ማለት ነው
ምንድነው የሚያደርገው ምክንያቱም የዋጋውን ረክ ምክንያት ምንድነው ብለሽ ታምናለሽ አንቺ
ማለት አሁን መንገዱ ተዘጋግቶ ስለሆነ እንግዲህ በዛ ምክንያት የሚገባውን እቃ ምናምን ስለሌለ በዛ በጣም ተወደዋል የእንጨትና የክሰል መወደዱ ምክንያት ደግሞ እንግዲህ እንደምናየው የኤሌክትሪክ መቆራረጥ ስላለ በዛ ምክንያት የተጠቃሚው ሁኔታ በዛው ልክ ስለሆነ በዛ ነው የተወደደው
ጦርነት ያመጣውን ችግር እንዳለ ሁሉም ሲገልጡ የነጋዴዎች ግብግብነት ግን እንደዋንኛ ምክንያት አድርገዋል ሁሉም ለሰጠኝ መረጃ እጅግ በጣም አመሰግናለሁ ዓለም ፍሳ ለአሜሪካ ሬዲዮ ከመቀለ
ወደ ሌላ ዘገባ እንወሰዳችሁ ወደ ትግራይ ክልል ወደ መቀሌ ተመልሰን እንመጣለን አሁን ወደ አዲስ አበባ እንመለሳችሁ ኢትዮጵያ ውስጥ ከግማሽ ምዕተ ዓመት በላይ በቆየው የደም ልገሳና አቅርቦት ፍራአት ውስጥ የፍላጎቱ መጠን በየአመቱ በ10 ከመቶ እንደሚያድግ ብሔራዊ የደም ባንክ አስታውቋል እጥረቱም በዚያው መጠን ያሻቀበ መሆኑን የባንኩ ኃላፊዎች ይናገራሉ እንዲያም ሆኖ ታዲያ በተለይ የእናቶችና የጨቅላ ህጻናትን የትራፊክና ሌሎች ማደጋዎች ተጎጂዎችን የጽኑ ህመምተኞችን ህይወት የሚታደገው ደም ለህጻናት ህክምና ክፍል ውስጥ በከፍተኛ ሁኔታ እንደሚባክን ይሰማል ይህ ሁኔታ የተፈጠረው ለህጻናት የተመጠነ የደም ያዣ ከረጢት ባለመኖርና የደም ልገሳ መሰብሰቢያ ከረጢቶች የሚገዙት ለአዋቂ በሚያስፈልገው ልክ በመሆኑ እንደሆነ ባለሙያዎች ይናገራሉ በዚህ ዙሪያ የደንገረመው ተከታዩን ዘገባ አሰናድታለች
ባለም ዙሪያ ከፍተኛ የሆነ የደም ጥረት ካለባቸው ሀገራቶች መካከል አንዷ ኢትዮጵያ ናት ከዘመናዊ ህክምና ጋር ተያይዞም በቀረበው የጤና አማራጭ መሰረት ከፍተኛ ቁጥር ያለውን የእናቶችና የህፃናት ህይወት ለመታደግም ሆነ እንዲሁም በትራፊክ አደጋ የሚጎዱ ተጎጂዎችና ጽኑ ህሙማን ለመርዳት የደም አቅርቦት እጅግ መሰረታዊ ነው ይሁን እንጂ ከባህል ከሃይማኖት ከግንዛቤ ማነስ ጋር ተያይዞ በቂ የለጋሾች ቁጥር አለመኖሩን በመጥቀስ ከፍተኛ የሆነ የደም ልገሳ እጥረት እንዳለ በብሔራዊ የደም ባንክ የደም ለጋሾች ዘርፍ አገልግሎት ዳይሬክተር ዶክተር ተመስገን አበጁ ይናገራሉ
የደም ፍላጎት አሁን ከጊዜ ወደ ጊዜ በጣም በከፍተኛ ሁኔታ እየጨመረ ነው አንዱ ለደም ባንኩ ተግዳሮት የሆነው ይሄ ነው ፍላጎቱን ስናየው በተለይ አሁን ይሄ ከፍተኛ የቀዶ ህክምና ኢትዮጵያ ውስጥ አለ የካንሰር ታካሚዎች በጣም ብዙ ደም ይፈልጋሉ በየአመቱ በ10% ይጨምራል የደም ፍላጎት የዚህ አመትን ስናየው ወደ 380 ከረጢት የደምና የደም ተዋጽኦ ፍላጎት አለ ብለን እናስባለን በሚቀጥለው አመት ከዚህ በላይ 10% ጨምሮ ያርጋል በየአመቱ የደም ፍላጎቱ በ10% እየጨመረ ነው የሚለው እንደኛ ቆጣጥር እስከ 2004 ዓመተ ምህረት ድረስ በፈረንጆች 12 ማለት ነው ሆስፒታል ሲገባ ደም ሲያስፈልገው ቤተሰብ ይፈልግ ነበር ማለት ነው ይሄ ደግሞ ብዙ እናቶችን ያው እንደምናቀው ብዙ ሰዎችን ደም ወስዳርጓል ደም ደግሞ በህክምናው ውስጥ በጣም ወሳኝ ስለሆነ ይሄንን ለመቀየር ነው ደምን ከበጎ ፈቃደኛ ብቻ በማስተባበር ለታካሚዎች መስጠት የኛ ክፍል የሚሰራው ይሄን ነው
ይሁን እንጂ እጅግ ከፍተኛ የሆነ ፍላጎት ያለው የሰውን ህይወት የሚቀጥለው ውድ ደም በበቂ ሁኔታ በማይገኝበት ሀገር ውስጥ የተለገሰው ደም የሚባክንበት ክፍተት መኖሩን በዚህ ዙሪያ የሚሰሩ የጤና ባለሙያዎች ይናገራሉ። አቶ ጥላሁን ቀቀባ በጅማ ዩኒቨርሲቲ የህብረተሰብ ጤና አገልግሎት መምህር ሲሆኑ በጅማ የደም ባንክ ውስጥ ለአራት ዓመታት በጥራት አገልግሎት ቁጥጥር አገልግለዋል።
ይሄ 350 ሚሊ ሊትር የሚባለው ደም ለምሳሌ አንድ አዋቂ ቢለግስ ከዛ ላይ ነው ተጠናንሶ ህፃናት እንዲወስዱ የሚደረገው። ህፃናት ደግሞ እንደየእድሜ ደረጃ እስከ አዋቂ የሚባለው እድሜ ደረጃ ድረስ ከሁለት ዓመት በታች አለ፣ ከስድስት ወር በታች እስከ አንድ ዓመት፣ ከሁለት ዓመት በታች ከአምስት ዓመት በታች እስከ 10-12 ዓመት እየተባለ የሚከፋፈለው የእድሜ ደረጃዎች አሉ እና እንደየእድሜ ደረጃቸው በኪሎ ተሰልቶ ነው የሚሰጠው። አዋቂው ሙሉ የመውሰድ እድላቸው በጣም ዝቅተኛ። የተለገሰው ደም የተወሰነ ነገር ህፃናቱ ከላብ ላይ ተወሰዱ በኋላ ይጣላል ወይ ደግሞ ይባክናል ማለት ነው።
ይህንን የደም ባከን የሚፈጥረው በሀገሪቱ የሚገዙት የደም ልገሳ መቀበያ ፕላስቲክ ከረጢቶች በአዋቂ መጠን ደም ለመሰብሰብ ታስበው የሚገዙ በመሆናቸው እና ለህፃናት ለአንድ ጊዜ ጥቅም ላይ የሚውሉ ከረጢቶች ባለመኖራቸው መሆኑን በጅማ ዩኒቨርሲቲ የህፃናት ህክምና ማዕከል ሐኪም የሆኑት ዶክተር መሐመድ በሽር ይገልጻሉ።
እኛ ጋር ያለው ችግር ምንድነው? አሁን ለምሳሌ ጨቅላ ህፃናት እንደተወለዱ በሰባት ቀን በአስር ቀን ተገርዘው ይመጣሉ። ኒዮናታል ጆንዲስ ይባላል፣ ቢጫው ነው ይመጣሉ። እነዛ ህፃናት ለመኖር እና ለመሞት ትንሽ ደም ነው የሚፈልጉት። በኪሏቸው ከ15 ሲሲ እስከ 20 ሲሲ ነው፣ ወይ ደግሞ ኦልሞስት አንድ ማንኪያ ወይ ሁለት ማንኪያ ማለት ነው። ያን ደም አግኝቶ ህይወቱን የሚያስቀጥልበትን እንደዛ አይነት በትናንሽ ህፃናት ላይ እንደ ሀገር በትናንሽ የደም ከረጢቶች ወይ ቦርሳዎች የተሰሩ የደም የተዘጋጁ ስለሌለ ምናረገው ምንድን ነው? ለትልልቅ ሰዎች ወይ አደልት ከረጢቶችን ነው የምንጠቀመው። እነዛ ደግሞ እስከ 450 ሲሲ ደም ነው የሚይዙት። እንደዚህ የሰው ህይወትን የሚያድን ጥረት ባለበት ሀገር ላይ የተገኘችውንም ደም 50 ሲሲዋን የምታክል ተጠቅመሽ ወደ 400 ኤምኤል ደም የተንገበገብሽም ቢሆን ወደ ቆሻሻ ይጣላል ማለት ነው።
ዶክተር መሐመድ አያይዘውም አንድ ለአዋቂ መሆን የሚችል ደም እንደ ህፃናቱ ክብደት ጨቅላ ከሆኑ ለ8 እስከ 10 ህፃናት፣ ከፍ ካሉ ደግሞ እስከ 4 ህፃናት ህይወትን የሚታደግ ነው ይላሉ። ከዚህ በተጨማሪም አንድ ጨቅላ ህፃን አንድ የደም ከረጢት ሲቀበል በተለያዩ ምክንያቶች ሰውነቱ ሊቆጣ እንደሚችል ገልጸው፣ ነገር ግን የደም ከረጢቶቹ በህፃናቱ ልክ ተዘጋጅተው ቢሆን ኖሮ ሰውነቱ የተቀበለውን የደም አይነት እንዳስፈላጊነቱ ደጋግሞ መስጠት የሚቻልበት አጋጣሚም ባክኗል ይላሉ።
ከፍተኛ የሆነ ደም ማነስ ያላቸው ላይ ብዙ ወይ 4 ወይ 5 ጊዜ ፓኬጅ ትራንስፊውዝ መሆን ያለባቸው ላይ እነዛ ላይ አሁን ምን አይነት ችግር ይገጥምሻል? አንድ ተገኘቿን አንድ ዩኒት ሳይሆን የተሰጠሽ በኋላ ያ የደም በትናንሽ ከረጢቶች ስላልተዘጋጀ አሁንም ሌላ 400 የሚሉን ጥለሽው አሁንም ሌላ ተመሳሳይ ትልቅ ዩኒት ወደ መፈለግ ነው የምትኝ። እነዚህ ግን መጀመሪያ ሲሰበሰቡ ለህፃናት ታስቦ የተሰበሰቡ ላይ ጥቅማቸው ምንድን ነው? አንድ 450 የተሰበሰበውን በትናንሽ ከረጢቶች አድርገሽ በአንድ አይነት የደም ውስጥ ለምሳሌ ያ ህፃን ወይ ደግሞ ጨቅላ ህፃን 200 ሲሲ የሚያስፈልገው ከሆነ ከዛችው ዩኒት ውስጥ ከተቀነሰችው ወይ 3ም ከሆነ የምትፈልጊውን ያህል መጠን ትጠቀሚያለሽ። ያ ደግሞ ተመሳሳይ ደም የተረፈው ከ450 ከፍሪጅ ባልወጣ በትናንሽ ቦርሳ ውስጥ የከረጢት ውስጥ ለሌላም ህፃናት የመጠቀም እድል ይኖራል።
የጅማ ዩኒቨርሲቲ የማህበረሰብ ጤና አገልግሎት መምህርና የቀድሞ የደም ባንክ የጥራት አገልግሎት ባልደረባ አቶ ጥላሁን ከዚህ ቀደም የአነስተኛ የህፃናት የደም ከረጢቶች ተሞክረው ውጤታማ ሆነው የነበረ ቢሆንም ከጊዜ በኋላ ግን ተቋርጧል ይላሉ።
ሳተላይት ባክስ የሚባለው አለ። ሳተላይት ባክስ ማለት ነው አዋቂ ከሰጠው ላይ ወደ ብዙ ትንሽ ከረጢቶች ተከፋፍሎ ለነዛ ህፃናት እንደሚያስፈልጋቸው የደም ተዋጽኦና የደም አይነት የሚሰጥበት የደም ከረጢት ማለት ነው። እንደ ሀገሪቱ አንድ ጊዜ ነው ይሄ ነገር መጥቶ የነበረው። እሱ በጣም በጥቂት ቁጥር ማለት ነው።
የህፃናት የደም ከረጢት ቢኖር የሚባክነው ደም ሊቀንስ እንደሚችል እና ከዚህ በተጨማሪም ለካንሰርና ለሌሎች ጽኑ ህሙማን ሊያገለግሉ የሚችሉ እንደ ፕላዝማ የመሳሰሉ የደም ተዋጽኦችም ከቀሪው ደም ላይ ሊዘጋጁ ይችሉ እንደነበረ ሶስቱም ባለሙያዎች ይገልጻሉ። በደም ልገሳና ህክምና ስርዓት ውስጥ ይህን የመሰለ ችግርና ክፍተት እንዳለ ብሔራዊ የደም ባንክና የጤና ጥበቃ ሚኒስቴር ያውቃሉ ወይ ስንል በብሔራዊ የደም ባንክ የደም ለጋሾች ዘርፍ አገልግሎት ዳይሬክተር ዶክተር ተመስገና በጁን ጠይቀናል።
ይሄ የደም ከረጢት ለህፃናት የሚዘጋጀው መስተካከል አለበት። ደም ባንኩ ይህን ለማስተካከል ብዙ እየሰራ ነው። ስለዚህ ባለፈው ዓመት ከጤና ጥበቃ ሚኒስቴር ከህፃናት ከኤምሲኤች ዳይሬክቶሬት ጋር በመነጋገር አንድ መፍትሄ መበጀት አለበት የሚል የህፃናት የፍሉድም የደሙን ባለፈው ዓመት ሰፊ ስራ ሲሰራ አንደኛ የሌሎች ዓለም ተሞክሮ ምን ይመስላል የሚለውን አይተናል።
የአነስተኛ የደም ከረጢቶች ችግር እንደ ኢትዮጵያ ባሉ ታዳጊ ሀገራት የሚስተዋል ቢሆንም የተለያዩ የአፍሪካ ሀገራት ግን እነዚህ የደም ከረጢቶች አነስ ባለ ዋጋ በመግዛት አገልግሎት ላይ በመዋል የደም ብክነትን መታደግ መቻላቸውን የጅማ ዩኒቨርሲቲ የህፃናት ህክምና ክፍል ባልደረባ የሆኑት ዶክተር መሐመድ በሽር ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ዋሽንግተን ዲሲ።
አንደኛው መካኒዝም እንደው ከአንድ ሰው 450 ሚሊ ደም መቅዳት ይሄንን ወደ አራት መሰንጠቅ መከፋፈል ማለት ነው። ይሄ ደም ባንክ ውስጥ ነው የሚሰራው። ስለዚህ ይሄንን ባጉን በማስመጣት ክሎዝድ በሆነ ሲስተም መስራት ነው። ሁለተኛ ዶቪንግ ዲቫይስ የሚባል አለ። ይሄ ለሁሉም አይነት ስለማይሆን አማራጮችን ስናያቸው የማይሆንበት ደረጃ ስላለ ያኛውን ሲስተም ተጠቅመን እንግዲህ አሁን አንደኛ ፍላጎቱን አውቀናል። ሁለተኛ ምርጫችን አውቀናል። የትኛው የደም ከረጢት ያስፈልጋል የሚለው ማለት ነው። ስለዚህ እሱን አውቀናል። በሚቀጥለው ዓመት እንግዲህ ፍላጎቱን መሰረት አድርገን ለማሞከር ኦልሞስት ወደ መጨረሻው ምዕራፍ ላይ ደርሰናል።
የአነስተኛ የደም ከረጢቶች ችግር እንደ ኢትዮጵያ ባሉ ታዳጊ ሀገራት የሚስተዋል ቢሆንም የተለያዩ የአፍሪካ ሀገራት ግን እነዚህ የደም ከረጢቶች አነስ ባለ ዋጋ በመግዛት አገልግሎት ላይ በመዋል የደም ብክነትን መታደግ መቻላቸውን የጅማ ዩኒቨርሲቲ የህፃናት ህክምና ክፍል ባልደረባ የሆኑት ዶክተር መሐመድ በሽር ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ የቅዳሜ ምሽት መሰናዶ ነው በመከታተል ላይ ያላችሁት። ለመሆኑ ፕሮግራሞቻችንን አዳምጣችሁ አስተያየት ለመስጠት የታገኙላላችሁ አድራሻችንን እናስተዋውቃችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ወደ ተከታዩ ዘገባ ከማለፋችን በፊት ዛሬ ቀኑ ቅዳሜ ነውና አንድ ሙዚቃ እንጋብዛችሁ። የጋሽ አበራ ሞላ ያምራል ሀገሬ።
Tu vale, tu vale, tu vale, tu vale.
ጋሻ በራ ሞላን ያምራል ሀገሬ የተሰኘውን ዘፈን ነበር ያሰማናችሁ። ወደ ተከታዩና ለዛሬ መጨረሻው ዳደረግነው ዘገባ እንወሰዳችሁ። በትግራይ ክልል በተለይም ደግሞ በመቀሌ ከተማ በተለያየ ጊዜ የዘረፋና ስርቆት አስቸጋሪ እንደሆነ ነዋሪዎችንም እንዳማረረ የተለያዩ ዘገባዎች ሲወጡ ሰንብተዋል። ካለፈው ሁለት ሳምንት ወዲህ ይህ ሁኔታ በተወሰነ መልኩ መቀየሩን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ጥቆማ ሰጥተዋል። ሁኔታዎችን ከጦርነቱ በፊት ከጦርነቱ በኋላና አሁን ደግሞ ሰሞኑን ያለውን ሁኔታ ዘርዘር አድርገው አስረድተውናል። ይህንንም ዘገባ ያጠናቀረው አለም ፍስሐ ነው እንደሚከተለው አቀርበዋል።
በመቀለ ከተማ ስርቆትና እገታ ጦርነቱ ከመጀመሩ በፊት ቢኖርም አሁንም የባሰ መሆኑን ሁለት አስተያየታቸውን የሰጡኝ የመቀለ ከተማ ነዋሪዎች ይናገራሉ። ጦርነቱ ከመጀመሩ በፊት በመቀለ ከተማ ጨለማን ተገን በማድረግ ስርቆትና እገታ መኖሩን የሚገልጽ የዚህ ጉዳይ ሰለባ የሆነውን የማነገር መድህን ነው። የማነገር መድህን የሐድነት ክፍለ ከተማ ነዋሪና በሌሎች ንብረቶች የተዘመተ መሆኑን እንዲህ ይናገራል።
አዎ፣ ከጦርነቱ በፊት ያው እንደምታውቀው ያው በአለም ላይ ሁሉም ቦታ ዘረፋና ስርቆት የለም ሊባል አይችልም ነበር። እና በዛው ምክንያትም እኔ ራሴም የሁኔታው ተጠቂ ነኝ። ዘረፋዎቹ ከዘራፊዎቹ አንዳንድ ሰዎች እኔም ምኖርበት አካባቢ ወደ ማታ አንድ ሰዓት አካባቢ እንደዚህ ከኋላ የተከተለው መተው ለኔ የነበረኝን ሞባይል ገንዘብ ምናም ዘርፎኛል። እና ከጦርነቱ በፊት ነበር ማለት ነው። የባሰ የሆነው ደግሞ ጦርነቱ እንደተከሰተ በመቀሌ ላይ የነበሩ እስረኞችም ይሁን በሊብነት በዘረፋ ምናምን የታወቁ በሙሉ ነጻ ስለተለቀቁ መንግስት የትግራይ መንግስትም ያኔ ሰላም ነበር ነጻነት ሰጥቷቸው ነበር። በግጽ ማለት መቀሌ ውስጥ ቀን ላይ ሰው ያየ ታላላቅ ሴቶች እየተዘረፉ ከጉዳተኞች ራሳቸው እየተዘረፉ የምታይበት ሁኔታ ነበር። በጣም ዘግናኝ ነበር። የራሴ በጦርነቱ ምክንያትም እንደዚህ ያጋጥመኝ ነበር። ከጓደኛ የሆነን የከፈት ነው የጋርመንት ስራ ነበር። እዛ የነበሩ ንብረቶች ጀነሬተር ሳይቀር ምናምን ሁሉ ዘርፈውታል በቃ። እና በጣም መጥፎ ነበር። ከጦርነቱ በኋላ የተከሰተው ነው መጥፎ እንጂ ከዛ በፊትም ነበር።
የማን የኢትዮጵያ ወታደሮች ከመቀለ ከወጡ በኋላ የስርቆትና እገታን ሁኔታ አስመልክቶ ሲናገርም እንዲህ ይላል።
ያኔ የትግራይ መንግስት ሰራዊታችን ከበረሃ ናሽኑ እንደገባ በተሻለ መልኩ ሁሉን ነገር ጸጥ ረጭ ብሎ ነበር። ምክንያቱም በሙሉ ወጣቱ ይሁን ሌባው ይሁን ምን ይሁን ደስታ ላይ ነበር። ያኔ ብዙ ማልታየም እንደዛ አይነት ነገር ነገሮች እየከረሩ ሲመጡ የከበባውና አንተኑ ደሞ ጠንከር ይያለ ሲመጣ የነበረው የህዝቡ የነበረው የኢኮኖሚ የገንዘብ አቅም ትንሽ ተዳከም ሲመጣ ደሞ እንደ አዲስ አገረሽ ያ ነገር እንደውም በከፋ መልኩ ማለት ይቻላል ሰው እየተመጣ ኢቭን መሳሪያ ያዙ ከበፒፒ ጊዜ ደብቀውት የነበረ አንዳንድ የጦር መሳሪያ ምናምን ቢላ ምናምን ያዙ ስንት ያስፈራሩ ብዙ ጉዳት ያደረሱም አሉ። እና በጣም ሰው ህዝቡ እንደምታውቀው በስንት ኮንፈረንሶች ብዙ ተነጋገሩ። ከመንግስታችን የሰራው አንድ ነገር ነበር እሱም ያመጣው ለውጥ አለ። ምክንያቱም መንግስት ያ የህዝብ ምሬትን እንትን ብሎ ፖሊስ መሰማራት አለበት ባለበት ምክንያት ፖሊስ የተወሰኑ ሙሉም ባይሆን እንደሚፈልገውም ባይሆን የተወሰነ የፖሊስ ኃይል ስላሰማራ ማለት ነው አሁን የተሻለ ሁኔታ ነው ያለው። በተለይ በዚህ 2 ሳምንት 3 ሳምንት እግዚአብሔር ይመስገን ትንሽ የተሻለ ይመስለኛል። እኔ ብዙም ምሬትም ብዙም አይሰማም የለም ማለት ግን አይቻለም።
ሌላው አስተያየት የሰጠኝ የመቀሌ ዩኒቨርሲቲ አስተማሪ መምህር ዳፌት ታደሰ ነው። መምህር ዳፌት አዲስ እንደሆነ ቀበሌ ነዋሪ ሲሆን ስርቆሽን አገታን አስመልክቶ የሰጠን አስተያየት የሚከተለው ነው።
ከጦርነት በፊት ማለት መንግስት በቦታው ላይ ያለ መጀመሪያ ወደ በርሃ ከመውጣት በፊት ነው በማለት ነው እየተረጎምቻለሁና በዛን ሰዓት የተሻለ ነበር። የተሻለ ሲባል አንጣራዊ ከተማው ያው አንድ ከተማ የሚያስብለው ያው ይሄ ወንጀል ይጠፋል ተብሎ ይታሰብ ወንጀል ይኖራል ግን በጣም የተሻለ አንጣራዊ አንድን ሰው የሄደ በሞባይሉም ገንዘብ ማምጣ ብሎ መዝረፍ ነበር ግን እንደ አንድ አሁን ይተጋነናል ነበር አንጣራዊ የተሻለ ነበር። የተሻለ ፖሊስም ነበር የተሻለ አፈጻጸም ነበረው የተሻለ ሰላምና መረጋጋት ነበረው ከሌሎች ቦታዎችን አንጻር ስታዩም የተሻለ ነው። በቃ ማለት ሌባ ይጠፋል ተብሎ ባይተፈም የተሻለ ነበር ተብሎ ነው የምታስበው። ደህንነትም የተጠበቀ ነው በሰላም ገብተ በሰላም የመውጣት ነገር ነበር የተሻለ ነበር።
መምሪያ ፈቲም የኢትዮጵያ ወታደሮች ከመቀሌ ከወጡ በኋላም ስርቆሽና እገታን ምን እንደሚመስል እንዲህ ይገልጻዋል።
ነገሮች እየተቀያየሩ ሄዱ ያው በቅርብ በዚህ 2 ሳምንት ነው ይመሻሻል ያመጣ ፖሊስ ስለገባ እንጂ ይሄን ሁሉ ጊዜ ግን ሰው በሰላም ምግባት አይደለም አንተ ቤትን ድረስ ወጥቶ አምጣ ይላል ገንዘብ የይክ በመንገድ ላይ ለምሳሌ እኔ ከዩኒቨርሲቲው አዳቂ ግቢ ወደ አዲስ ምህን ቤት በእንዳ ገብርኤል የሚባል ለማለፍ አትችልም ሰው ያየው እየተመጣ አንተም ዝም ብለህ ነው የምታልፈው ልትረዳውም አትችልም አቅምም የለም። ምክንያቱም አንዳንድም ትጥቅ ያዘም አለ በጣም የሚያስቸግር ቢላዋ ያዛል ስለት ይዞ የሚያስፈራራ አለ የሚሸፈንም አይደለም ከተሸፈነው አይደለም እንታ ያማታውቃቸው ሰዎች ዝም ብሎ ድቡዳ የሆኑ ስላልቁ ሰዎች መጥተው ያስቆሙ በቃ ይወስዳሉ ቤትም እንካኩቶ ይገባሉ እና በጣም አስቸጋሪ ሁኔታ ነው ያሳለፍ ነው። አሁን በዚህ 2 ሳምንት የተሻለ ነው ፖሊስ አዲስ ፖሊስ ተመድበዋል ከህብረተሰቡ ኮሚኒቲ ፖሊስ የሚባል ተቋቁሞ የተወሰነ ጥሩ ጅማሮዎች አሉ እንጂ አሁንም ጠፍተዋል ብለው መናገር አይችልም። ምክንያቱም ያው የህዝቡ ኑሮ በጣም ከምነግርህ በላይ ማለት በቃላት መግለጽ አይቻልም። የሚበላው ያጣ ህክምና ያጣ የተቸገረም አለ በቃ በጣም ዝም ብለው ከሚሞቱ ብሎ የሚሰርቅም ወይ በድንጋይ በመናምን በቢላዋ ያስፈራራ የሚደርስም አለ ግን እንደ ስራ ብሎ ያዘውም አለ እና ሙሉ ለሙሉ ይጠፋልን ብለም እናስብም ግን በጣም አይን ያፈጠጠ በጣም አስቸጋሪ የሆነ ነገር ግን እንዲቀንስ ግን ያው እየተሞከረ ነው ሙከራው ይሻለ ነው ጥሩ ተስፋ ጥሩ ጅምሮች አሉ።
ከመቀደ ከተማ ጸጥታ ጽፈት ቤት ኃላፊን ተጨማሪ ማብራሪያ ለማግኘት ያደረኩት ሙከራ ጊዜ የለኝ በማለታቸው አልተሳካም። አለም ፍሳ ለአሜሪካ ሬዲዮ ከመቀደ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በነገው ምሽት የተለያዩ መሰናዶችን ይዘን እንጠብቃችኋለን። ለዛሬው በሁሉም ስፍራ ባሉ በእንዳ ባልደረቦቻችን ስም ሰናበታችኋለሁ። በቀሩን ጥቂት ደቂቃዎች ለቅዳሜ ምሽት የመሰናበቻ አንድ ዜማ እንጋብዛችሁ። በእኛ በኩል ሰላም በደህና ደሩ።
ችግር